Hallelujah. Kisos and tamat, I'll tell her what I'm here now. I love what I'm saying now. Yeah, I'm a fetchy, I'll tell her what I'm zare miseran. Zella, let me know.
የዮሐንስ ወንጌል ምዕራፍ 14 ከቁጥር 15 ጀምሮ እስከ ቁጥር 24 ያሉትን ቁጥሮች በማንበብ እንጀምራለን። የዛሬውን ማንበባችን ትንሽ ወሳኝ ነው አዲስ ክፍል ስለሆነ እና ደግሞ ለሚቀጥሉት ምዕራፍ 15ም ምዕራፍ 16 ድረስም አብሮን የሚዘልቅ ሐሳብ ስለሆነ እንደመነሻ ይሄንን እናንብብና ከዛ በኋላ ተወሰኑ ትንታኔዎች ለመስጠት ሞክራለሁ። ቁጥር 15 በትወዱኝ ተዛዜን ጠብቁ እኔም አብን እለምናለሁ ለዘላለምም ከናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው ነገር ግን ከናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቃላችሁ ወላጆች እንደሌላቸው ልጆች አልተዋችሁም ወደናንተ መጣለሁ ገና ጥቂት ዘመን አለ ከዚህም በኋላ ዓለም አያየኝም እናንተ ግን ታዩኛላችሁ እኔ ሕያው ነኝና እናንተ ደግሞ ሕያዋን ትሆናላችሁ እኔ በአባቴ እንዳለሁ እናንተም በኔ እንዳላችሁ እኔም በእናንተ እንዳለሁ በዚያን ቀን ታውቃላችሁ ተዛዜ በርሱ ዘንድ ያለችሁ የሚጠብቃትም የሚወደኝ እርሱ ነው የሚወደኝንም አባቴ ይወደዋል እኔም ወደዋለሁ ራሴንም ገልጥለታለሁ ያስቆሮቱ ያይደለ ይሁዳ ጌታ ሆይ ለዓለም ሳይሆን ራስን ለኛ ልትገልጥ ያለህ እንዴት ነው አለው ኢየሱስም መለሰ አለውም የሚወደኝ ቢኖር ቃሌን ይጠብቃል አባቴም ይወደዋል ወደ እርሱ ምን መጣልን በርሱም ዘንድ መኖሪያ እናደርጋለን የማይወደኝ ቃሌን አይጠብቅም የምትሰሙትም ቃል የላከኝ አብ ነው እንጂ የኔ አይደለም ያለ ይቀጥላል ለማያያዝ ያህል ጥናታችንን ዮሐንስ ወንጌል ምዕራፍ 14 ከጌታችን ኢየሱስ ክርስቶስ መሄድ ጋር ተያይዞ ወደ መስቀል ወደ አባቱ መሄድ ጋር ተያይዞ እና ለደቀ መዛሙርቱ ከተናገራቸው ምዕራፍ 13 ላይ ከተናገራቸው ቃላት ጋር ተያይዞ አታዩኝም ካላቸው ንግግሮቹና ትምህርቶቹ ጋር በተያያዘ የደቀ መዛሙርቱ ልብ በወደቀበት ጊዜና ልባቸው በታወከበት ጊዜ ልባቸውን ለማጽናናት ጌታችን ኢየሱስ ክርስቶስ ያስተማረው ክፍል እንደሆነ ምዕራፍ 14 ለማየት ሞክረናል። ለዚህ ነው ልባቸው አይታወክ ብሎ የሚጀምረው እና የልባቸውን ሐዘን ወደ አሸናፊ እምነት ለመቀየር በእግዚአብሔር መኑ በእኔም ደግሞ መኑ ብሎ ለእምነታቸው መጽናት ለእምነታቸው እና ለመጽናናታቸው ምክንያት የሆኑ ምክንያቶችን ነው የሚሰጣቸው። ታስታውሱ ከሆነ መጀመሪያ ያየነው በሄድ ይሻላችኋል ለምን ሄጄ ስፍራ አዘጋጅላችኋለሁ ነው የመጀመሪያው መጽናናት። የክርስቲያን ትልቁ መጽናናት በዚህ ተስፋ ላይ የተመሰረተ ነው። መሄዴ የስፍራ መዘጋጃ ምክንያት ይሆንላችኋል ነው። ይሄንን ለማየት ሞክረናል። ሁለተኛው ያየነው ባለፈው ክፍለ ጊዜ ያየነው ነው መሄዴ በስሜት ለምናችሁ የእግዚአብሔር ሥራ እንዲገለጥ ይሆንላችኋል ነው። አብ የሚከበርበት ሥራ ከእኔም የበለጠ ሥራ እንድትሰሩ ለዚህ ዋስትና ይሆናል። መሄዴ በስሜ የምትለምኑትን ነገር እንዳደርገው የእግዚአብሔር ሥራ በደቀ መዛሙርቱ ሕይወት ውስጥ እንዲገለጥ አዲስ ዘመንን ይከፍታል። የእግዚአብሔር የሥራ ዘመንን በሕይወታቸው ይከፍታል እና መሄዱ ለእነርሱ በጣም የተሻለ ነው የሚለውን አይተናል። ዛሬ የምንጀምረው አዲስ ክፍል ነው ያልኩት። ሦስተኛውና ዋና የሆነ ምክንያት ግን ጌታ ኢየሱስ በስፋት ቀጣይ በሆነ ፕሮግረሲቭ በሆነ የጨመረ በሚሄድ መንገድ ያስተማረው የመንፈስ ቅዱስ ትምህርት ነው። በመሄዱና በአሁን መሄዱና በተመልሶ መምጣቱ መካከል ደግሞ ስለሚሆነው ነገር ሲናገር ልባቸው አይታወክ ምክንያቱም እኔ ሄዳለሁ ሌላ አጽናኝ ይሰጣችኋል ሌላ አጽናኝ ስለሚመጣ ስቲል ከናንተ ጋር ስለመሆን በመንፈስ ቅዱስ ብሎ ስለ መንፈስ ቅዱስ ትምህርቱን የጀመረው በዚህ ነው። ልባቸው አይታወክ በእግዚአብሔር እመኑ ስፍራ አዘጋጅላችኋለሁ። ልባቸው አይታወክ በእግዚአብሔር እመኑ ምክንያቱም የእግዚአብሔር ሥራ በሕይወታችሁ ይገለጣል። ልባቸው አይታወክ በእግዚአብሔር እመኑ ምክንያቱም እኔ ሲሄድ ሌላ አጽናኝ የሆነ መንፈስ ቅዱስ ይሰጣችኋል ነው ሐሳቡን ለማያያዝ ያህል። ስለዚህ ይሄ ነው ከመጀመሪያው ጀምሮ ቁጥር 15 ላይ ስታዩ እኔ አብን ለምናለሁ ለዘላለም ከናንተ ጋር እንዲኖር ሌላ አጽናኝ ደግሞ ይሰጣችኋል ነው። እሱም መንፈስ ቅዱስ ነው፣ የእውነት መንፈስ የሆነው መንፈስ ቅዱስ ነው። ቁጥር 18 ላይ ወላጅ እንደሌላቸው ልጆች አልተዋችሁም ወደ እናንተ መጣለሁ ይላል። ከዛ ደግሞ ወደ ታች ወረድ ስትሉ ቁጥር 21 ተዛዜን በርሱ ዘንድ ያለችው የሚጠብቃትም የሚወደኝ እርሱ ነው። ከዛ ቢወደዋል አለ። ከዛ በኋላ ቁጥር 23 ላይ የሚወደኝ ቢኖር ቃልን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱ እንመጣለን፣ በእርሱ መኖሪያ እናደርጋለን ይላል። ስለ እውነት መንፈስ እየተናገረ ይሄድና ምዕራፍ 16 ላይ አንድ ቃል ላንብብላችሁ ከመሄዱ ጋር የተያያዘ ስለሆነ ምዕራፍ 16 ቁጥር 7 ላይ እኔ ግን እውነት ነግራችኋለሁ እኔ እንድሄድ ይሻላችኋል አለ ጌታ ኢየሱስ። እኔ እንድሄድ ይሻላችኋል፣ እኔ ባልሄድ አጽናኙ ወደ እናንተ አይመጣምና። የመንፈስ ቅዱስ መጥቶ አማኞች የመንፈስ ቅዱስ ማደሪያዎች መሆናቸው ከኢየሱስ መሄድ ጋር የተያያዘ ነው። ለምን? የኢየሱስ መሄድ የመስቀሉ ሥራ ነው ኃጢአትን ያስወገደው። አሁን የመንፈስ ቅዱስ ሥራ ከዚህ በፊትም አንስተነዋል። የመንፈስ ቅዱስ ሥራ በብሉይ ኪዳንም ነበር፣ መንፈስ ቅዱስ ይሠራ ነበር። የመንፈስ ቅዱስን ሥራ የምናገኘው ሐዋርያ ሥራ ምዕራፍ 2 ላይ ሳይሆን ለመጀመሪያ ጊዜ የምናገኘው ዘፍጥረት ምዕራፍ 1 ቁጥር 2 ላይ ነው። መንፈስ ቅዱስ በፍጥረት ሥራ ውስጥ በጣም አክቲቭ ሮል ሲጫወት ነው። በእስራኤል ሕይወት ውስጥም መንፈስ ቅዱስ በጣም ይሠራ ነበር። ልዩነቱ ግን ምንድን ነው? ከዚህ በፊትም በጣም አንስተነዋል። መንፈስ ቅዱስ በተወሰኑ ሰዎች ላይ አርፎ የተወሰነ ሥራ ይሠራ ነበር እንጂ በሕዝበ እግዚአብሔር ላይ አያድርም ነበር። በሕዝበ እግዚአብሔር ላይ ለማደር የሚከለክለው ነገር ምንድን ነው ካልን ኃጢአት መወገድ ነበረበት። ስለዚህ የመጨረሻውን ዘመን ነበር የሚጠብቁት። በኢዮኤልና በሌሎች ነቢያት ትንቢት መሠረት ኢዮኤል ምዕራፍ 2 ቁጥር 28 በመጨረሻው ዘመን በሥጋ ለባሹ ላይ ከመንፈሴ አፈሳለሁ ስላለ እግዚአብሔር ኃጢአት ሲወገድ ነው መንፈስ ቅዱስ በሰዎች ውስጥ ማደር የሚጀምረው። ስለዚህ አሁን ጌታ ኢየሱስ የሚለው ምንድን ነው? እኔ ስሄድ እኔ ብሄድ ይሻላቸዋል፣ ምክንያቱም እኔ ካልሄድኩ መንፈስ ቅዱስ አይመጣምና ሲል ምን ለማለት ነው? ኃጢአት ካልተወገደ በስተቀረ በኢየሱስ ሥራ ኃጢአት ካልተወገደና ካልዳንን በስተቀረ የመንፈስ ቅዱስ ማደሪያ ልንሆን አንችልም እና ብሄድ ይሻላችኋል፣ ዜን እኔ ስሄድ ሌላ አጽናኝ ይመጣል፣ እሱም መንፈስ ቅዱስ ነው። ዓለም የማይቀበለው በውስጣችሁ የሚኖረው በውስጣችሁ እንዲኖር የሚሰጣችሁ መንፈስ ቅዱስ ነው አለ ጌታ ኢየሱስ። መጀመሪያ ደረጃ መንፈስ ቅዱስን አጽናኝ እያለ ይጠራዋል በተደጋጋሚ። ይህን ኮሜንት በማድረግ ብንጀምር በጣም ጥሩ ነው። በሁሉም ቦታዎች በዮሐንስ 14 15 16 ላይ ጌታ ኢየሱስ ስለ መንፈስ ቅዱስ ሲያስተምር ለመንፈስ ቅዱስ የተጠቀመበት አንድ ተኪ ቃል የእውነት መንፈስ ይለዋል። ግን አንድ ሌላ ወሳኝ የሆነ ተኪ ቃል አጽናኝ የሚለው ነው። ምዕራፍ 14 ቁጥር 15 አሁን ያነበብነው 15 እና 16 እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። ዴን ምዕራፍ 14 ቁጥር 25ም ላይ ስትሄዱ ከእናንተ ዘንድ ስኖር ይህን ነግሬያችኋለሁ አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው መንፈስ ቅዱስ ተብሏል። ተኪው ቃል መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል አጽናኝ ብሎታል። ምዕራፍ 15 ቁጥር 26 ላይ ምዕራፍ 15 ቁጥር 26ም ላይ ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱም ከአብ የሚወጣ የእውነት መንፈስ መንፈስ ቅዱስ አጽናኝ ተብሏል። ለመጨረሻ አንድ ለመጨመር ያህል ምዕራፍ 16 ቁጥር 7 ላይም ልክ እንደዚሁ ቅድም የጀመርነው ቃል አጽናኝ ነዋል። እኔ ግን እውነት ነግራችኋለሁ እኔ እንድሄድ ይሻላችኋል፣ እኔ ባልሄድ አጽናኙ ወደ እናንተ አይመጣምና ይላል። መንፈስ ቅዱስ አጽናኝ ተብሏል። በአማርኛ ማጣቀሻ የጥንቱን አማርኛ ትርጉም ለያዛችሁ ማጣቀሻው እታች ብታነቡት አጽናኝ ማለት በግሪክ ቋንቋ ጳራቅሊጦስ ማለት ነው ይላል። ጳራቅሊጦስ ፓራክሊት ነው የግሪክ ተኪው። ጳራቅሊጦስ በጥሬው ሲተረጎም አጠገብ የሚቆም ረዳት አጋዥ ማለት ነው። በአብዛኛው የሚጠቀሙበት በፍርድ ቤት ቃል ነው፣ በፍርድ ቤት ኮንቴክስት ነው። በፍርድ ቤት ጊዜ አይዘር አማካሪ ሆኖ ወይ ደግሞ ጠበቃ ሆኖ ወይ የተከሰሰውን ሰው ለመርዳት አጠገቡ የሚቆመውን ሰው ነው ጳራቅሊጦስ የሚሉት እና በሌሎች ኮንቴክስቶችም አብሮ የሚሄድ አብሮ የሚኖር አብሮ የሚያግዝ በድካም የሚያግዝ አጠገብ ለአጠገብ አብሮ የሚኖረውን ሰው እሱን ነው ጳራክሊጦስ የሚሉት እና ጌታ ኢየሱስ ምን አለ እኔ እሄዳለሁ አለ እኔ እሄድና ደግሞ እንደ ሌላ የሚለው ኦልሞስት ተመሳሳይ ተኪ ነው ልክ እንደሱ ያለ ተኪ ሌላ ተኪ እኔን የሚተካ ሌላ አጽናኝ ምን ማለት ነው አብሯቸው የነበረው ጳራክሊጦስ የሆነው አጋዣቸው ረዳታቸው አብሯቸው የሚራመደው ፐርሰን ሲሄድ ስቲል ሌላ ልክ እንደሱ ያለ አብሯቸው የሚራመድ ፐርሰን ጳራክሊጦስ ይሰጣቸዋል ስለዚህ መሄዴ እንደውም ይሻላቸዋል ለምን ሁሉ ጊዜ ከናንተ ጋራ የሚሄድ ጳራክሊጦስ ይሰጣቸዋል ያ ጳራክሊጦስ አሁን ራሱ ኢየሱስ አይደለም ግን ኢየሱስን የተካ ጳራክሊጦስ ነው ኢየሱስ ረዳታቸው ነበር አብሯቸው የሚሄድ ነበር ሌላ ፐርሰን ይሰጣቸዋል እሱ ማን ነው ካልን መንፈስ ቅዱስ ነው ይላል መንፈስ ቅዱስ የሆነው ጳራክሊጦስ የእውነት መንፈስ የሆነው ጳራክሊጦስ እያለ ይናገራል ለምንድን ነው ያነሳሁት በመጀመሪያ ደረጃ ስለ መንፈስ ቅዱስ እናስብ በጌታችን ትምህርት ምንናየው መንፈስ ቅዱስ ስብእና ያለው ስብእና የራሱ ስብእና ያለው አካል እንደሆነ አመላካች ነው እርሱ እያለ ነው የጠራው ጌታ ኢየሱስ መንፈስ ቅዱስን እርሱ እያለ መጥራቱ ብቻ ሳይሆን ጳራክሊጦስ አብሮ የሚቆም አጋዥ ነው ፐርሰን ነው ጎን ለጎን አብሮ የሚሄድ ነው መንፈስ ቅዱስ ኃይል አለው መንፈስ ቅዱስ ኢንፍሉዌንስ አለው መንፈስ ቅዱስ ከመንፈስ ቅዱስ የሚወጣ ኃይል አለ መንፈስ ቅዱስ ግን ኃይል ብቻ አይደለም መንፈስ ቅዱስ ኢንፍሉዌንስ ብቻ አይደለም መንፈስ ቅዱስ ማንነት አካል ያለው ፐርሰን ነው ይሄ በአዲስ ኪዳን ክፍሎች ስለ ጸጋ ስጦታዎችም ሲያስተምር ቅዱስ ጳውሎስ የመንፈስ ቅዱስን ስብእና የመንፈስ ቅዱስን ማንነት ጎላ አርጎ ያሳያል መንፈስ ቅዱስ ለምሳሌ የጸጋ ስጦታዎችን እንደወደደ ያካፈለ ይሰጣል ይላል ፈቃድ ያለው ፐርሰን እንደሆነ ለማሳየት ማለት እና መንፈስ ቅዱስ ወልድን የሚተካ ልክ እንደ ወልድ አብሯቸው የሚኖር ማንነት አካል ያለው እንደሆነ የሚናገር ክፍል ነው እና ብዙ ጊዜ በስላሴ አካላት ውስጥ መንፈስ ቅዱስን እንደ አካል እንደ ማንነት እንዳለው አካል አርገን ማሰብ ብዙ ጊዜ እንቸገራለን የመንፈስ ቅዱስን ኃይል በጣም ስለምንለማመድ መንፈስ ቅዱስ ኃይል ብቻ ይመስለናል ግን መንፈስ ቅዱስ ፐርሰን ነው እንዲሁ ዝም ብሎ እንደፈለግን እናረጋው እንደፈለግን እናወጣው እንደፈለግን እናገባው እንደፈለግን እንሰራበት ሳይሆን የራሱ ስብእና የራሱ ስሜት አታሳዝኑ ተብሎ ተጽፏል ለምሳሌ የታተምንበትን የመንፈስ ቅዱስን ስሜቱ ሚነካ ሚያዝን ሚፈቅድ እሺ ሚል ሚከለክል ሚሰጥ ማይሰጥ ፈቃድ ያለው መሆኑን ማወቅ በጣም ጥሩ ነው ምክንያቱም ከመንፈስ ቅዱስ ጋር ሪሌት ስናረግ እንደ ማንነቱ ነው መሆን ያለበት ማንነቱ ደግሞ ይሄ ነው የራሱ ፈቃድ ስሜት ማንነት ዕውቀት ያለው መንፈስ መሆኑን እንድናውቅ ነው ከዚህ በፊት ማንስተናል ግን ትንሽ ሃይላይት ለመስጠት ያህል ነው ዘን የጌታ ኢየሱስ መሄድ አድቫንቴጅ ምንድነው የጌታ ኢየሱስ መሄድ የመስቀሉ ሥራ ጥቅምና በረከት ምንድነው ካልን በአጠቃላይ ልንገራችሁና በዝርዝር ላሳያችሁ ሞክራለሁ በአጠቃላይ በክርስቶስ ኢየሱስ የሚያምኑ አማኞች የአምላክ ማደሪያ እንዲሆኑ ያደርጋል በዮሐንስ ወንጌል ምዕራፍ 14 15 16 ላይ መንፈስ ቅዱስ በአማኞች ህይወት የሚሰራ ብቻ አይደለም መንፈስ ቅዱስ በአማኞች ህይወት ውስጥ ይኖራል ከኢየሱስ መሄድ የተነሳ ከሥራው የተነሳ መንፈስ ቅዱስ በአማኞች ህይወት ውስጥ ይኖራል ቁጥር 17 ምዕራፍ 14 ነገር ግን ከናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቃላችሁ ይላል ማን ነው በውስጣችን የሚሆነው መንፈስ ቅዱስ የሥላሴ ሶስተኛ አካል የሆነው መንፈስ ቅዱስ በአማኝ ህይወት ውስጥ ይኖራል ኢየሱስ ከመሞቱ ከተመነሳቱ የተነሳ ኃጢአት ከመወገዱ የተነሳና ኢየሱስ በአብ ቀኝ ከመቀመጡ የተነሳ ከመሄዱ የተነሳ መንፈስ ቅዱስ በውስጣችን ይኖራል መንፈስ ቅዱስ ብቻ አይደለም መጽሐፍ ቅዱስ እንደሚያስተምረን እግዚአብሔር ወልድ በመንፈስ በውስጣችን ይኖራል እግዚአብሔር ወልድ በመንፈስ በውስጣችን ይኖራል ምናልባት ምዕራፍ 14 ቁጥር 18 ላይ ኢምፕላይድ የሆነው ይሄ ነው ግን በግልጽም አሳያችኋለሁ ወላጆች እንደሌላችሁ አልተዋችሁም ማለት ትቻችሁ አልሄድም አለ ጌታ ኢየሱስ ይሄዳል እኮ ይሄዳል ግን ወላጅ እንደሌላችሁ አልተዋችሁም አለና ወደ እናንተ መጣለው ይላል አብሯቸው ለመሆን ማለት ነው ገና ጥቂት ዘመን አለ ከዚህ በኋላ ዓለም አያየኝም እናንተ ግን ታዩኛላችሁ እኔ ሕያው ነኝና እናንተ ደግሞ ሕያዋን ትሆናላችሁ አለና ተመልሼ መጣና ከእናንተ ጋር ደግሞ እኖራለሁ አለ ጌታ ኢየሱስ ሞስት ፕሮባብሊ ይሄ ስለ ዳግመኛ መጻቱ ሳይሆን የሚናገረው በዚህ አጭር ጊዜ ጥቂት ጊዜ በኋላ ይለያቸዋል ጥቂት ጊዜ በኋላ ይለያቸዋል በመስቀል ስራው እንደዚህ ከሞተና ከተነሳ በኋላ ግን ዘን ሌላው አጽናኝ ሲመጣ የመንፈስ ቅዱስ መኖር ሪሊ ኢየሱስ በመንፈስ ቅዱስ በውስጣቸው እንደሚኖር አመልካች ነው ይሄ በኢምፕሊኬሽን ምናገኘው ነው ግን በግልጽ እንደሚናገረው ጌታ ኢየሱስ ኢየሱስ ብቻ ሳይሆን መንፈስ ቅዱስ ብቻ ሳይሆን ኢየሱስ ብቻ ሳይሆን አብም በአማኞች ውስጥ ይኖራል እንዴት ነው አብ እና ወልድ በአማኞች ውስጥ የሚኖሩት ካልን መንፈስ ቅዱስ በመንፈስ ቅዱስ አማካኝነት አብና ወልድ በውስጣችን ይኖራሉ ይሄው ቁጥር 23 ኢየሱስም መለሰ እንዲህ ማለ ይለዋል ለይሁዳ ያስቆረቱ ላልሆነ የሚወደኝ ቢኖር ቃሌን ይጠብቃል አባቴም ይወደዋል ወደ እርሱ ምን መጣለን ይላል ይሄ እንዴት ፖሲብል ይሆናል በመንፈስ ቅዱስ ወደ እርሱ ምን መጣለን በእርሱ ዘንድ መኖሪያ እናደርጋለን ይላል እና የኢየሱስ ሥራ የኢየሱስ መሄድ አማኙን ደቀ መዝሙሩን የሥላሴ ማደሪያ አርጎታል የአምላክ ማደሪያ አርጎታል የአምላክ መቅደስ አርጎታል ይሄ የሆነው ክርስቶስ በልባችን ይኖራል ለምሳሌ ኤፌሶንም መጽሐፍ ምዕራፍ 3 ላይ ቅዱስ ጳውሎስ እንደሚነግረን ምዕራፍ 3 ቁጥር 16 አካባቢ ክርስቶስ በእምነት በውስጣችን ይኖራል እና የኢየሱስ ሥራ አስደናቂ ነው ምን ሆነ ካልን የኢየሱስ ሥራ በአማኞች ሕይወት ውስጥ እግዚአብሔር እንዲያድር እግዚአብሔር እንዲኖር እግዚአብሔር አብሯቸው እንዲሆን ያደረገው ይሄ እንዲቻል ያደረገው የኢየሱስ ሥራ ነው የኢየሱስ መሄድ ነው ይሄ አስደናቂ ነው ይሄ የሚያዘልል ነው ይሄ የሚያስገርም ነው አምላክ በሰው ሕይወት ውስጥ አደረ ሥላሴ በሰው ሕይወት ውስጥ አደረ ኖረ ለዚህ ነው አማኞች በህብረተሰብ ደረጃ ሲሰባሰቡ ብቻ ሳይሆን አንድ ክርስቲያን ራሱ ብቻውን የመንፈስ ቅዱስ ማደሪያ ስለሆነ እንደ ቤተ መቅደስ የሆነው ከዚህ የተነሳ ነው አንድ አማኝ የእግዚአብሔር ቤተ መቅደስ ነው ቤተ መቅደስን ቤተ መቅደስ ያደረገው አምላክ በውስጡ መኖሩ ነው አምላክ በውስጥ ከሌለ ቤተ መቅደስ አይደለም ስለዚህ ቤተ መቅደስ ሆነን አምላክ በእኛ ውስጥ አደረ በሚያምኑ አማኞች ውስጥ መንፈስ ቅዱስ እግዚአብሔር አብ ወልድ መንፈስ ቅዱስ በአማኙ ህይወት ውስጥ ያድራል አንድ አምላክ ይሄ የተቻለው ከኢየሱስ ህይወት ከኢየሱስ ሞትና ትንሳኤ ከኢየሱስ ሥራ ከኢየሱስ መሄድ የተነሳ ነው እግዚአብሔር ተሰብስቦኛ ውስጥ ይኖራል ማለት አይደለም እግዚአብሔር ሰማዩ ምድሩ የማይችለው አምላክ ነው አይደለም ሰለሞን ቤተ መቅደስ ከሰራለት በኋላ ለእግዚአብሔር እንዳለው አንደኛ ነገስት ምዕራፍ 8 ቁጥር 27 ላይ አንተን ሰማይ ከሰማይም በላይ ያለው ሰማይ ይይዝ ዘንድ ከቶ አይችልም ማለት እግዚአብሔር በጣም ትልቅ አምላክ ነው in the physical sense አይደለም ማሰብ ያለብን እግዚአብሔር በጣም ትልቅ አምላክ ነው ሰማይ ከሰማይ በላይ ያለው ሰማይ ማሰብ ትችላላችሁ እሱ እንኳን ይይዝ ዘንድ አይችልም አለውና ታዲያ ቤተ መቅደሱ ምንድነው ካልን እግዚአብሔር በተወሰነ ደረጃ እግዚአብሔር የእግዚአብሔር ክብር ማደሪያ ነው የእግዚአብሔር ክብር በውስጡ አለ እግዚአብሔር በውስጡ ይኖራል እግዚአብሔር በውስጡ ይኖራል ሰማይና ምድርን የሞላው አምላክ በዛ ቤተ መቅደስ ውስጥ ይገለጣል ነው ስለዚህ የመንፈስ ቅዱስ ማደሪያን ስንል ሰማዩ ምድሩ የማይችለው አምላክ በውስጣችን ይኖራል የሥላሴ ማደሪያ ቤተ መቅደስ አርጎናል ክርስቶስ ከመሞቱና ከመነሳቱ የተነሳ የመስቀሉ ሥራ ይሄንን አርጓል ነው ይሄ የብሉይ ኪዳን ትልቅ ተስፋ ነበር አሁንም ተመልሼ ብሉይ ኪዳንን ለማስተዋወስ ያህል በብሉይ ኪዳን ይሄ የማይታሰብ ነው እግዚአብሔር በአማኙ ሁሉ ህይወት ውስጥ ማደርና መኖር የማይታሰብ ነገር ነው አይሆንም ኃጢያት ገና ስላልተወገደ ኃጢያት ስላልተሰረየ እግዚአብሔር የሚቀበለው ፍጹም የሆነ የኃጢያት መስዋዕት ስላልቀረበ የእግዚአብሔር ድንኳን በሰዎች መካከል ማልነበረችም በውስጣቸውም አያድርም ነበር በመጨረሻው ዘመን ቅድም እንዳልኩት በኢዮኤል እግዚአብሔር እንደተናገረው በመጨረሻው ዘመን በስጋ ለባሽ ሁሉ ላይ ከመንፈስ ያፈሳለው ያለው ከክርስቶስ ሥራ የተነሳ ነው እንጂ ከዛ በፊት የማይታሰብ ነበር። ብሉይ ኪዳን ተስፋ ብቻ ነው ያለው። አዲስ ኪዳን አመጣለሁ ብሎ እግዚአብሔር ስለ አዲስ ኪዳን ፕሮሚስ ያረጋል። አዲስ ኪዳን አመጣለሁ ብሎ የአዲስ ኪዳን ባርኮቶችን ይናገራል። የሰላም ኪዳን እገባለሁ ይላል ለምሳሌ ሕዝቅኤል 37 ላይ የሰላም ኪዳን ከነርሱ ጋር እገባለሁ ይላል። ስለ አዲሱ ኪዳን ሩቅ ስለነበረው ኪዳን ሲናገር አሁን እኛ ስለምንኖርበት ኪዳን ማለት ነው እና በርቀት ይናገራል እግዚአብሔር የሰላምን ኪዳን ከነርሱ ጋር እገባለሁ ይልና ሕዝቅኤል 37 ቁጥር 27 አካባቢ ማደሪያዬም በላያቸው ላይ ይሆናል እኔም አምላክ ሆናቸዋለሁ እነርሱም ሕዝብ ይሆኑኛል። የአዲስ ኪዳን አንዱ አስደናቂ ያማኞች ባርኮት የእግዚአብሔር በውስጣችንና በመካከላችን ማደር ነው። በቋሚነት መጥቶ ስራ ሰርቶ መመለስ ሳይሆን ወይ ለተለየ ታስክ ሳይሆን የሆነ አገልግሎት እንድናገለግል ሳይሆን እግዚአብሔር አብሮንም ይሆነው ራሱ አምላክ በውስጣችን እንዲያድር ተቻለ። በክርስቶስ መሄድ በክርስቶስ የመስቀል ሥራ ምክንያት ይሄ ተቻለ። ይሄ ነው ትልቁ ባርኮት። አብ ወልድ መንፈስ ቅዱስ አንድ አምላክ በአማኝ ሕይወት ውስጥ አደረ። ከምን የተነሳ? ከክርስቶስ ሥራ የተነሳ። እኔ እነኚህ ደቀ መዛሙርት by this time ሐዘናቸው እየለቀቃቸው የመጣ ይመስለኛል። ልባቸው አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ፣ ስፍራ አዘጋጅላችኋለሁ፣ የእግዚአብሔር ሥራ በእናንተ ይገለጣል። ስለዚህ መሄዴ ይሻላችኋል። አት ዲስ ፖይንት ደግሞ መሄዴ ይሻላችኋል። እንደዚህ ሲሆን አብ ወልድ መንፈስ ቅዱስ በውስጣችሁ ያድራል። በውስጣችሁ እንዲያድር ብቃት ይሆናችኋል። በነገራችን ላይ የአምላክ በውስጣችን ማደርና በሕዝቡ መካከል መሆን የወደፊትም የምንወርሳት መንግስት የምንገባባት አሁን የገባንባት ግን የምትፈጸመው መንግስት ጌታ ኢየሱስ ሲመጣ የአዲሷ ኢየሩሳሌም የምትጠናቀቀው አምላክ በመካከላችን ሆኖ ነው። ይሄ ቃል ተደግሞ ነው። ሕዝቅኤል 37 ተደግሞ ነው የሚያልቀው። ልውሰዳችሁ ዮሐንስ ራእይ ምዕራፍ 21 ላይ ዮሐንስ ራእይ ምዕራፍ 21 ላይ ስለ አዲስቷ ኢየሩሳሌም አዲስ ሰማይና ምድርና ስለ አዲስቷ ኢየሩሳሌም ሲናገር ላንብበው፣ በጣም ደስ የሚል ተስፋ ስለሆነ ቁጥር 1 ላይ አዲስ ሰማይንና አዲስ ምድርንም አየሁ ይላል ዮሐንስ በራእይ። አዲስ ሰማይንና አዲስ ምድርንም አየሁ፣ ፊተኛው ሰማይና ፊተኛይቱ ምድር አልፈዋልና ባህርም ወደፊት የለም። ቅድስቲቱም ከተማ አዲስቷ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ። ታላቅም ድምፅ ከሰማይ እነሆ የእግዚአብሔር ድንኳን፣ መቅደስ ማለት ነው፣ እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከእነርሱም ጋር ያድራል፣ እነርሱም ሕዝብ ይሆናሉ፣ እግዚአብሔርም እርሱ ራሱ ከእነርሱ ጋር ሆኖ አምላካቸው ይሆናል። እንባዎችንም ሁሉ ከዓይናቸው ያብሳል፣ ሞትም ከእንግዲህ ወዲህ አይሆንም፣ ሐዘንም ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም፣ የቀደመው ሥርዓት አልፏልና ብሎ ሲናገር ሰሞ ይላል። እና አልቲሜትሊ ወደፊት እግዚአብሔር ሰርቶ ሲጨርስ፣ በእኛ ውስጥ ያለውን ሥራ ሰርቶ ሲጨርስ የሚሆነው እግዚአብሔር ከእነርሱ ጋር ያድራል ነው። እግዚአብሔር ከእነርሱ ጋር ያድራል ምን ማለት ነው? ይሄ የጀመረው ነው የሚጠናቀቀው። አሁን እኮ ጀምሯል። አሁን በድንግዝግዝ ስለምናይ ነው እንጂ ከክብር ወደ ክብር ወደ ክብር እየተጨመረ ስለሚሄድ ነው እንጂ በኢየሱስ ክርስቶስ ሥራ አማካኝነት አምላክ በእኛ ውስጥ አድሯል። አምላክ በእኛ ውስጥ ይኖራል፣ ግን ሙሉ ለሙሉ ፐርፌክትድ በሆነ መንገድ ግን አይደለም። በተፈጸመ መንገድ ግን አይደለም። አንድ ቀን ግን ይመጣል። ሙሉ ለሙሉ ከሁሉ ነገር ርቀን ከሁሉ ነገር ተለይተን አሮጌው ሰማይ፣ አሮጌው ምድር፣ አሮጌው ሥርዓት አልፎ አምላክ በሕዝቡ መካከል የሚያድርበት አምላካቸው ሆኖ በሕዝቡ መካከል የሚያድርበት ዘመን ይመጣል። ያ ነው አዲስ ሰማይና አዲስ ምድር። ያ ነው የዘላለም ሕይወት። ያ ነው የዘላለም ሕይወት። የአምላክ በእኛ ውስጥ ማደር ነው የዘላለም ሕይወት። የአምላክ ከእኛ ጋር መሆን ነው የዘላለም ሕይወት። ብዙ ሰዎች ስለ ዘላለም ሕይወት ሲያስቡ እንዲሁ በተለምዶ አንደኛ ቶሎ ብለን ስፍራን እናስባለን። ስፍራ አለ፣ ግን ስፍራን ያስባሉ። የሆነ ስፍራ ቁጭ ማለት ነው። ገሃነም አይደለም፣ እሳት አይደለም፣ እና ናይስ ቦታ ነው፣ ጥሩ ቦታ ነው፣ እና እዛ ሄዶ ቁጭ ማለት ነው። ልክ ነው በነገራችን ላይ፣ ግን እሱን ብቻ አድርገው የሚያስቡ ሰዎች አሉ። ከእሳት አምልጬ የሆነ ቦታ ቁጭ ላለሁ ብለን እናስባለን። ብዙ ጊዜ ይሄ ይመስለናል መንግስተ ሰማያት እና የዘላለም ህይወት። አንዳንድ ጊዜ ደግሞ ዘላለም የሚል ቃል ስላለው ዘመን ብቻ የሚያስቡ ሰዎች አሉ። ሳይጠፉ ለዘላለም መኖር ሳይጠፉ ለዘላለም እና እማያልቅ ዕድሜ ዝም ብሎ መኖር እማያልቅ ዕድሜ አድርጋ ያስበል። ልክ ነው፣ እማያልፍ ህይወት ነው። ግን ይህ የዘላለምን ህይወት የዘላለም ህይወት ያደረገው ይሄ ኳሊቲ ነው። የእግዚአብሔር መገኘት ያለመከልከል በሰዎች መካከል የሚሆንበትና ሰዎች ያለመከልከል የእግዚአብሔር ማደሪያ የሚሆንበት ስቲል አምላካቸው ነው። ከእግዚአብሔር ጋር እኩል አንሆንም። ምን ማለት ነው? እግዚአብሔር ወርዶ በእኛ መጠን ተለክቶ እኛን ሙልት አድርጎ ውሱን አይሆንም። ስቲል አምላካችን ነው። ስቲል እያመለክ ነው የምንኖረው። ግን የእግዚአብሔር መገኘት ያለመከልከል በውስጣችን ይሆንና የእግዚአብሔርን ህይወት ተካፍለን እንኖራለን። ያ ኳሊቲ ነው የዘላለም ህይወት። መንግስተ ሰማይ ወደፊት ምን ጀምረው አይደለም መንግስተ ሰማይ ወደፊት ምን ጀምረው አይደለም ኦሬዲ የገባንበት ነው እንዴት ልንገባቻለን ካልን ኢየሱስ ከመሄዱ የተነሳ ኢየሱስ ከመሞቱና ከመነሳቱ የተነሳ በመንፈስ ቅዱስ አማካኝነት ስሉስ እግዚአብሔር በእኛ ውስጥ ስለሚኖር ኦ ይሄ ነው እንዴ ዘላለም ህይወት አዎ ይሄ እኮ ነው ዘላለም ህይወት መጨረሻ ላይ ምን ሆነው እኮ ይሄ ነው ስሉስ እግዚአብሔር ድንኳኑ በመካከላችን ይሆናል እና ለዘላለም በመካከላችን ሆኖ የሱ ማደሪያ ሆነን እናመልከዋለን ታዲያ ምንድነው ልዩነቱ አሁን በተወሰነ ደረጃ ነው እሱ ነው ልዩነቱ ከክብር ወደ ክብር ያደገ መሄድ ስለሆነ ነው እንጂ መንግስተ ሰማይ ምንም ሳንቀምሳት በድንገት መንገባባት ቦታ አይደለች ስንለማመዳት ኖረን ወደሚበልጠው ወደ ላቀው ኢንቴንሲቲ መንገባባት ነው እንዴት ነው መንቀምሳትና ምንለማመዳት በመንፈስ ቅዱስ አማካኝነት ስሉስ እግዚአብሔር በውስጣችን ስለሚኖር ይሄን ክፍል ከመዝጋቴ በፊት ግን አንድ መንፈስ ቅዱስና በአማኙ ህይወት ውስጥ መስራትን በተመለከተ ኢየሱስ የደጋገማት ነገር አለች ለናልፋት ማንችል ማን ነው ይሄንን መንፈስ ቅዱስ የሚለማመደው ካልን ማን ነው ይሄን መንፈስ ቅዱስ የሚለማመደው ካልን ማለት ይሄ ለሁሉ ህዝብ አይደለም ማን ነው ይሄንን መንፈስ የሚለማመደው ካልን ዓለም አይለማመደውም የሚለው በጣም በተደጋጋሚ ብሎታል ጌታ ኢየሱስ ዓለም እንዲያውም ሊያውቀው አይችልም ይላል ቁጥር 17 ምዕራፍ 14 ቁጥር 17 እርሱ ዓለም የማያየውና የማያውቀው በዓለም ያለ ሰው አያውቀውም በዓለም ማለት ከክርስቶስ የተለየ ማለት ነው ከክርስቶስ የተለየ አያውቀውም አይለማመደውም ሊያውቀውም አይችልም ምን ማለት ነው የመንፈስ ቅዱስ ሥራ የሚገለጠው እንደው ለሁሉ ሰው ሳይሆን በዓለም ላለ አይገለጥም ክርስቶስን ላላመነ ላልተቀበለ ማለት ነው ይሄ የእግዚአብሔር ማደሪያነት የሚገለጠው ለአማኞች ነው ላመኑ ነው አማኞችን ግን ሲገልጥ የተናገራት ነገር ምናልባት በሚቀጥለውም ጊዜ ትንሽ ልነካው ሞክራለሁ በጣም ኢየሱስ ዓለምን የከፈለው ከሁለት ነው ዓለም በዓለም ያሉ ወይ ደቀ መዛሙርትን የገለጠበት ምክንያት ደግሞ የሚወዱኝ ትእዛዜን የሚጠብቁ እያለ ነው ከፍቅር የተነሳ ትእዛዝ ጠባቂዎች ናቸው ከመንፈስ ቅዱስ ጋር ይሄን በጣም ስላነሳው ላንሳው ምዕራፍ 14 ቁጥር 15 ብትወዱኝ ትእዛዜን ተጠብቃላችሁ ብሎ ነው ራሱ ክፍሉ የሚጀምረው ዴን የመንፈስ ቅዱስ ሥራ በሕይወታችሁ ይገለጣል ዓለም አያውቀውም እናንተ ግን ትለማመዱታላችሁ ማናቸው እናንተ ስለምትወዱኝ ትእዛዜን የምትጠብቁ የሚል ነው ምዕራፍ 14 ቁጥር 21 ላይ አለ እንደገና ምዕራፍ 14 ቁጥር 21 ትእዛዜ በእርሱ ዘንድ ያለችው የሚጠብቃትም የሚወደኝ እርሱ ነው ሲ መውደድ ትእዛዝ መጠበቅ መውደድ ትእዛዝ መጠበቅ ምዕራፍ 14 ቁጥር 23 እንደገና ኢየሱስም መለሰ አለውም የሚወደኝ ቢኖር ቃሌን ይጠብቃል መውደድ መጠበቅ መውደድ መታዘዝ መውደድ መታዘዝ መውደድ መታዘዝ መንፈስ ቅዱስን ማን ነው የሚለማመደው መውደድ መታዘዝ በሌላ አገላለጽ ምን ይባላል ክርስቲያን ማን ነው ከፍቅር የተነሳ የሚታዘዝ የሚወድ የሚታዘዝ በመታዘዝ ህይወት በመታዘዝ ወደ እግዚአብሔር ለመምጣት የሞከረ አይደለም ግን እግዚአብሔርን ስለሚወደው የሚታዘዝ ነው ክርስቲያን ማን ነው ከፍቅር የተነሳ የሚታዘዝ መንፈስ ቅዱስ በህይወታችን የሚሰራውና ምን ለማመደው ኢየሱስን በመውደድ ከፍቅር የተነሳ በመታዘዝ ነው እግዚአብሔር ስለ መንፈስ ቅዱስ የተመሰገነ ይሁን ኢየሱስ ስለሄደ ኢየሱስ ስለሰራ ኢየሱስ ስለሞተና ስለተነሳ በመንፈስ ቅዱስ ተአምራዊ አሰራር የአምላክ ማደሪያዎች እንድንሆን እግዚአብሔር አደረገን ይሄ ትልቅ የክርስቲያን በረከት ነው ወገኖች እግዚአብሔር ሲባርከን ከእጁ ነገር በመቀበል አይደለም እግዚአብሔር በረከት ትልቁ እግዚአብሔር በረከት ከእጁ ነገር መቀበል አይደለም ኦፍ ኮርስ ነው በተወሰነ ደረጃ ግን እኔና እናንተ እግዚአብሔር ራሱ ነው በውስጣችን ያደረው የእግዚአብሔር ስጦታ ተቀባይ አይደለንምኛ የእግዚአብሔር ልጆች ስለሆነ የእግዚአብሔር ስጦታ ተቀባይ ሳይሆን የአምላክ ራሱ ተቀባይ አምላክ ራሱ በውስጣችን ሆነ እግዚአብሔር ከኛ ጋራ ከሆነ ደግሞ ማን ይቃወመናል እግዚአብሔር ከኛ ጋራ ከሆነ ደግሞ ምን ያስፈልገናል የረካ በእግዚአብሔር የረካ መንፈስ ቅዱስ በውስጣችን ከመኖሩ የተነሳ የረካ ህይወት እግዚአብሔር አምላክ